ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የተማመነው የኢትዮጵያን ሕዝብ ነው። የኢትዮጵያ ሕዝብ ከሊቅ እስከ ደቂቅ፣ ትልቁም ትንሹም፣ ሴቱም ወንዱም፣ በርካታ ሕጻናት በሚያስደምም ሁኔታ ዛሬ በየቦታው ወጥተው ችግኝ በመትከል አሁን ያለው ቁጥር ከ350 ሚሊዮን በላይ ነው። ይህ ለኢትዮጵያውያን ኩራት፣ ለተቀረው ዓለም ደግሞ ትልቅ ትምህርት የሚሰጥ እርምጃ ነው።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ድምጽ ነው የሰማነው። ዝርዝሩን በለቱ አብይ ርዕስ ይዘናል።
ከሐምሌ 22ቱ ችግኝ ከመትከል ዘገባ በተጨማሪ በኢትዮጵያ ተከስቶ የነበረውን የኮሌራ ወረርሽኝ መቆጣጠር ቢቻልም አልፎ አልፎ በአዳዲስ አካባቢዎች በሽታው እየታየ መሆኑን የኢትዮጵያ የህብረተሰብ ጤና አጠባበቅ ኢንስቲትዩት ገለጠ የሚለው ደግሞ በመጽሔት ከያዝነው ዘገባ ውስጥ ነው።
ለምሽቱ ካሉን የዓለም ዜናዎች ውስጥ ሱዳን ውስጥ በተቃውሞ ሰልፍ ላይ 6 ሰዎች መገደላቸውን ተከትሎ በወታደራዊው በስልጣን ላይ ባለው ወታደራዊ መማክርት ሸንጎና በተቃዋሚዎች መካከል ስለ ስልጣን ክፍፍል የተጀመረው ድርድር መቋረጡን የደረሰን ዜና አስታወቀ። በኢቦላ ምክንያት ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ህጻናት ታይቶ በማይታወቅ ቁጥር እየሞቱ መሆናቸውን የመንግስታቱ ድርጅት አስታውቋል። ሌሎችም ዜናዎች አሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያለ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሐምሌ 23 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየንን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ኦድሪየስ ፍሪጅስ። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና። ሐምሌ 22 ችግኝ ከመትከልም በላይ የሚገለጽ ድል አጎናጽፎን አልፏል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። የኢትዮጵያን አረንጓዴ ጸጋ በመመለስ አረንጓዴ አሻራ እንድናሳርፍ ያቀረብኩትን ጥሪ በመቀበል የኢትዮጵያ ሕዝብ በነቂስ ለችግኝ ተከላ ወጥቷል ብለዋል። የኢትዮጵያ ሕዝብ በአንድ ቀን ከ350 ሚሊዮን በላይ ችግኞች በመትከል የዓለም ክብረ ወሰን ማሻሻሉ ለጠቅላይ ሚኒስትሩ እንደ መተማመኛ ድምጽና እንደ ትልቅ ፖለቲካዊ ድል እንደሚቆጠር የተለያዩ ወገኖች እምነት ነው። በዚህ ላይ የቀረበ ዘገባ ከዜና በኋላ በምሽቱ አብይ ርዕስ እናቀርባለን።
በተያያዘ ዜና በትግራይ ክልል በትላንትናው ዕለት 10 ሚሊዮን ችግኝ በአንድ ቀን ተተክሏል። በትግራይ ክልል የተለያዩ አካባቢዎች በትላንትናው ዕለት የሀገራዊው የአረንጓዴ አሻራ ዘመቻ አካል የሆነው የችግኝ ተከላ ዘመቻ መለስ ለአረንጓዴ ልማት በሚል መሪ ሐሳብ ነው የተካሄደው። በዚህም በአንድ ቀን በክልሉ 10 ሚሊዮን ችግኝ ተተክሏል ነው ያለን ዘጋቢያችን ከመቀሌ ባደረሰን ዘገባ። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በክልሉ ደቡብ ምስራቃዊ ዞን እንደርታ ወረዳ እንደሻለማ በሚባል ስፍራ ችግኝ ትላንት ተተክሏል። ዶክተር ደብረጽዮን ገብረ ሚካኤል በችግኝ ተከላው እንደተናገሩት በዓለም አቀፍ ደረጃ ክብረ ወሰን ለመስበር በተያዘው እቅድ መሰረት በክልሉ የችግኝ ተከላ ስነ ስርዓት እየተፈጸመ ነው ያለውም ሲሉ አክለዋል። ክብረ ወሰን ማስመዝገብ ብቻ ሳይሆን የተፈጥሮ ሀብትን ለማዳንና በዚህም የግብርና ምርታችንን ለማሳደግ ዓላማ ያደረገ ነው ሲሉም ገልጠዋል። የተተከሉ ችግኞች እንዲጸድቁ ክትትልና እንክብካቤ ሊደረግ እንደሚገባም አስምረውበታል። በትግራይ ክልል በተያዘው ክረምት 80 ሚሊዮን ችግኞች ለመትከል መታቀዱንም ጨምሮ አድርሶናል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሱዳን ውስጥ በተቃውሞ ሰልፎች ላይ 6 ሰዎች መገደላቸውን ተከትሎ ሀገሪቱን በሚያስተዳድረው የሽግግር ወታደራዊ መማክርት ሸንጎና በተቃዋሚዎች መካከል ስለ ስልጣን ክፍፍል የተጀመረው ድርድር መቋረጡን የደረሰን ዜና አስታወቀ። የሱዳን የሽግግር ወታደራዊ ምክር ቤትና ተቃዋሚዎቹ ተወካዮች ትናንት ሰኞ በረቂቅ ህገ መንግስቱ ዙሪያ ድርድሩን ያቋረጡት በሰሜናዊ ኮርዶፋን ክፍለ ግዛት ተማሪዎችን ጨምሮ 6 ተቃዋሚዎች ከተገደሉ በኋላ ነው። ድርድሩ የተቋረጠው በተቃዋሚዎች ጥያቄ መሆኑ ተገልጿል። ገልጿል። ተቃዋሚዎቹ ስልጣን ላይ ያለውን ወታደራዊ ምክር ቤት በመቃወም ሰልፍ በወጡ ላይ የተፈጸመውን ግድያ አውግዘዋል። ከተቃዋሚ መሪዎቹ አንዱ የሆኑት ካማል ካራር ሲናገሩ ተማሪዎች ጭምር ከተገደሉበት ከኦባያዱ ከተማ ጥቃት በኋላ ድርድሩ እንደሚቋረጥ የተጠበቀ ነው ብለዋል። ተቃዋሚ ሰልፈኞች ድርድሩ ላልተወሰነ ጊዜ እንዲቋረጥ እንደጠየቁ ነው ካማል ካራር ያመለከቱት። በተፈጸመው ግድያ አንድም የጦር ሰራዊት ወታደር ተጠያቂ እንዳልሆነ የተናገረው በሌላ በኩል ማለት ነው ገዢው ወታደራዊ የሽግግር ምክር ቤት በበኩሉ ድርጊቱን የፈጸሙት ብጥብጥ እንዲፈጠር የሚፈልጉ የቀድሞ አገዛዝ ወገኖች የሆኑ ሚሊሺያዎች ናቸው ብሏል። የፖለቲካ ተንታኝ የሆኑት ኻሊድ አልፋኪ በበኩላቸው የሽግግር መንግስት መስረታ ላይ የሚካሄደው ድርድር ከዘገየ የሀገሪቱን ጸጥታ ሊጎዳ እንደሚችል ነው የሚናገሩት። በሁለቱ ወገኖች መካከል የቀጥታ ድርድሩ ከዘገየ በሀገሪቱ አጠቃላይ የፖለቲካና የጸጥታ ሁኔታ ላይ አሉታዊ ተጽዕኖ ያሳድራል፣ ለተቃዋሚዎችም የሲቪል መንግስት ምስረታውን ሂደት ለማዘግየት ምክንያት ይሰጣቸዋል ነው ያሉት የፖለቲካ ተንታኙ ኻሊድ አልፋኪ።
በኢቦላ ወረርሽኝ ሳቢያ ኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ ግዛት ውስጥ ህጻናት ታይቶ በማይታወቅ ቁጥር እየሞቱ መሆናቸውን የመንግስታቱ ድርጅት የህጻናት አጣዳፊ ድጋፍ ድርጅት ዩኒሴፍ አስታወቀ። በኢቦላ ከተያዘው 2671 ሰው ከ700 የሚበልጡት ህጻናት መሆናቸውን የጠቆሙት የዩኒሴፍ የጤና ጉዳዮች ባለሙያ ጀሮም ፋፍማን ለቫይረሱ ከተጋለጡት ህጻናት ከግማሽ የሚበልጡት እድሜያቸው ከ5 ዓመት በታች መሆኑንም አመልክተዋል። በሰሜን ምስራቅ ኮንጎ ያደረጉትን የስራ ጉብኝታቸውን እንዳጠናቀቁ መግለጫውን የሰጡት ፋፍመን በህፃናት ላይ እንዲህ አይነት የሰፋ ቁጥር ሲያዩ የመጀመሪያው መሆኑንም ተናግረዋል። ሊሳ ሽላይን የዩኒሴፍ ጠቅላይ ጽህፈት ቤት ከሚገኝባት ጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባቴ ያቀርበዋል።
የዛሬ 5 ዓመት ምዕራብ አፍሪካን አዳርሶ ከነበረው 28,000 ሰዎችን ለህመም ዳርጎ ከ11,000 በላይ የሚሆኑትን ከፈጀው በታሪክ እጅግ የከበደው የኢቦላ ወረርሽኝ ጋር እንኳ ሲነጻጸር በአሁኑ የኮንጎ ኢቦላ የተጋለጡት ሕፃናት የመጋለጥና የሞት መጠን የበዛ መሆኑን ጄሮም ፋፍማን ተናግረዋል።
When I left there were 12 new confirmed cases, 5 were alive and will have the chance to access treatments.
እኔ ከዚያ የወጣሁ ጊዜ 12 አዳዲስ የመጋለጥ አጋጣሚዎች ነበሩ። 5ቱ በሕይወት ነበሩ፣ ሕክምና የማግኘት እድልም አላቸው። 7ቱ ግን እዚያው ማህበረሰቡ ውስጥ ሞተዋል። ይህንን ያህል የሞት መጠን ማህበረሰቡ መሃል ከታየ ወረርሽኙን መቋቋም እየተሳነን ነው ማለት ነው።
በግጭቶች የሚታመሱት ሰሜን ኪቡና ኢቱሪ ክፍላተ ሀገር በአጣዳፊ የጤናና ሰብአዊም ቀውስ የተወጠሩ መሆናቸውን ያመለከቱት ፋፍማን ሁኔታው ይህንን ውስብስብ ወረርሽኝ በቁጥጥር ስር ለማዋል አስቸጋሪ ሁኔታን መፍጠሩን ገልጸዋል። በህዝቡ ውስጥ መተማመን መፍጠር ቁልፉ ጉዳይ መሆኑን ፋፍማን አሳስበዋል። ለህፃናቱ ኢቦላን ብቻ ሳይሆን ሌሎች በሽታዎችንም የማከም አገልግሎት መሰጠት እንዳለበት ለቪኦኤ የገለጹት ፋፍማን አንድ ህፃን ሲታመም ችግሩ ወባ ይሁን ኩፍኝ ይሁን ኢቦላ ይሁን እናቱ እንደማታውቅ ጠቁመዋል።
You need to be able to take care of that child whatever disease it is. By doing that kind of problem,
በሽታው ምንም ይሁን ምን ህፃኑ መታከም አለበት። በዚህ አሰራር ህፃናት ለምንም ህመም ህክምና እንዲያገኙ ማድረግ ይቻላል። ለኢቦላም ተጋልጦ ከሆነ ፈጥኖ ለማወቅና ወረርሽኙንም ለመቆጣጠር ይቻላል።
ዓለም አቀፍ ድጋፍ ካልተጠናከረና ተጨማሪ ገንዘብ ካልተገኘ የአሁኑን የኮንጎ ኢቦላ መያዝ አስቸጋሪ እንደሚሆን ያስጠነቀቁት ፋፍማን ዩኒሴፍ በመጪዎቹ 6 ወራት ውስጥ $170 ሚሊዮን ተጨማሪ በጀት እንደሚያስፈልገው አስታውቀዋል።
የታንዛኒያ ፖሊሶች ለሀገር ውስጥና ለዓለም አቀፍ ጋዜጠኞች የሚዘግበውን ጋዜጠኛ ኤሪክ ካቤንዴራን አስረነዋል ሲሉ አረጋገጡ። የተያዘው ስለ ዜግነቱ ጉዳይ በተያያዘ ለጥያቄ ተፈልጎ ነው ያሉት ጋዜጠኛው ፖሊስ ጣቢያ ቀረብ ተብሎ ባለመቅረቡ በቁጥጥር ስር አውለነዋል ብለዋል የዳሬ ሰላም ልዩ ዞን አዛዥ ላዛሮ ማሞምባሳ። ፖሊሶች ትናንት ሰኞ ጋዜጠኛውን ያለበትን አናውቅም በማለታቸው ተጠልፏል የሚል ስጋት ተፈጥሮ ነበር። ያን ተከትሎ ነው መታሰሩን አሁን ያረጋገጡት። የጋዜጠኛው ቤተሰቦች ለቪኦኤ የስዋሂሊ ቋንቋ አገልግሎት በሰጡት ቃል ይሄ ሰው የተወለደው ታንዛኒያ፣ የተማረውም ዳሬ ሰላም ዩኒቨርሲቲ፣ እድሜ ልኩንም የኖረው እዚያው ነው ብለዋል። የዩናይትድ ስቴትስና የቻይና የንግድ ድርድር እየተቃረበ ባለበት በአሁኑ ሰዓት ፕሬዝደንት ዶናልድ ትራምፕ ስምምነቱ ከመጪው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ በኋላ እንዳይሆን ቻይናን እያስጠነቀቁ ነው። የንግድ ስምምነቱ ዘግይቶ ቢከናወን በምርጫው ዋዜማ ቢሆን በሚያረካቸው ደረጃ አይሆንላቸውም ነው ያሉት ፕሬዝደንቱ። ዛሬ በትዊተር ባወጡት ቃል ቻይና ስምምነቱን ካዘገየች በምርጫው ያሸነፍኩ እንደሆን ወይም ሳሸንፍ የምታገኘው ስምምነት አሁን ከምንደራደርበት ይበልጡን የጠነከረ ይሆንባታል ወይም ጨርሶ ስምምነትም ላታገኝ ትችላለች ብለዋል። ፕሬዝደንት ትራምፕ ይህን ያሉት የዩናይትድ ስቴትስ እና የቻይና ባለስልጣናት ሻንጋይ ላይ ተሰብስበው ድርድሩን ለማንቀሳቀስ እየሞከሩ ባሉበት በአሁኑ ወቅት ነው። ሁለቱም ወገኖች ከዚህ ስብሰባ ትልቅ ውጤት እንዳይጠበቅ ለመከላከል እየሞከሩ ናቸው።
ለመጪው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ለመወዳደር የቀረቡት ብዛት ያላቸው የዲሞክራቲክ ፓርቲ እጩዎች ዛሬና ነገ ረቡዕ ማታ ሁለተኛ ዙር ክርክር ያካሂዳሉ። 20ዎቹ እጩዎች በሚያካሂዱት ክርክር እንደ አውሮፓውያን የዘመን አቆጣጠር በ2020 በሚካሄደው ምርጫ ፕሬዝዳንት ዶናልድ ትራምፕን ለማሸነፍ ከኔ የተሻለ ተፎካካሪ አታገኙም ብለው ለማሳመን ይሞክራሉ። የእጩዎቹ ሚሽጋን ዲትሮይት ከተማ ውስጥ ዛሬና ነገ በ10 እጩዎች ተከፋፍሎ ይከናወናል። ዲሞክራቲክ ፓርቲው ፕሬዝዳንታዊ እጩን ከ6 ወራት በኋላ ይመርጣል። የዩናይትድ ስቴትስ የኦቶሞቢል ኢንዱስትሪ ዋና አምብርት በሆነችው ዲትሮይት የሚካሄደውና በሲኤንኤን ቴሌቪዥን የሚተላለፈው ይህ ክርክር በመስከረም ወር ቀጣዩ ክርክር ከመካሄዱ አስቀድሞ ደከም ያሉት እጩዎች ከፉክክሩ መውጣት የግድ እንደሚያደርግባቸውና ግንባር ቀደሞቹ ተፎካካሪዎች እነማን እንደሚሆኑም ይለያል ተብሏል። ከአንድ ወር በፊት በተካሄደው የመጀመሪያ ዙር ክርክር እንደታየው ሁሉ አሁንም አገር አቀፍ የሕዝብ አስተያየቶች የቀድሞውን ምክትል ፕሬዚዳንት ጆ ባይደንን በመራጩ ድጋፍ እየመሩ መሆናቸውን ያሳያሉ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በናይል ሳት እንዲሁም አሃዱ ሬዲዮ 94.3 ላይ በቀጥታ እስከ ምሽቱ 4 ሰዓት ድረስ ይቀጥላል።
አብይ ርዕሳችንን እናስተዋውቅ። ሐምሌ 22 ችግኝ ከመትከልም በላይ የሚገለጽ ድል አጎናጽፎን አልፏል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። የዚህ ዘገባ እንደደረሰ እናቀርባለን። ተከታዩ ታዲያ በቀጥታ ወደ ድሬዳዋ ያሻግረናል። ድሬዳዋ በትላንትናው ዕለት በችግኝ ተከላው ሰፊ ተሳትፎ አድርጋለች። በአመቱ ሊተከሉ ከታቀዱ 350,000 ችግኞች በትላንቱ ዕለት ብቻ ከ258,000 በላይ ችግኞች ተተክለዋል ይለናል ዘጋቢያችን አዲስ ቸኮል ባደረሰን ዘገባ። በተደጋጋሚ በጎርፍ ለምትጠቃውና ለሞቃታማዋ ድሬዳዋ ግን ዛፍ ብዙ ነገር ማለት ነው። የችግኝ ተከላ ዘመቻውን አስታኮ ሙቀቷንም ለመከላከል ለውበትም ተብለው የተተከሉና የድሬዳዋ መታወቂያ የነበሩ የከዚራ የመንገድ ዳር ዛፎችን የተመለከተ አጭር ጥንቅር ነው እንሆ።
በትላንትናው ዕለት የዓለምን ክብረ ወሰን የሰበረ ቁጥር ያላቸው ችግኞች በመላ ሀገሪቱ መተከላቸው ተነግሯል። በድሬዳዋም በከተማና ገጠር ቀበሌዎች በአጠቃላይ 260,000 ገደማ ችግኞች መተከላቸውን የአስተዳደሩ የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ ስቃይ አስተፋ አስታውቀዋል። አብዛኞቹ ችግኞች በግልና በመንግስት ፓርኮች የተተከሉ ሲሆን አዲሱ ምክትል ከንቲባ አቶ አህመድ መሐመድ ቡ ቤት ለቤት በመዘዋወር ለግለሰቦች ያድሏቸውን ጨምሮ ከፊሎቹ ችግኞች የተተከሉት ደግሞ በግለሰቦች ግቢ ነው። እንደ ድሬዳዋ ሞቃታማ አየር ያላቸው ከተሞች ግን መንገዶቻቸው ዛፎችን ይሻሉ። በዚህ ረገድ ድሬዳዋ አስቀድሞ ጥሩ ስም ነበራት። አርቲስት አበራ ለማ ከግማሽ ክፍለ ዘመን በላይ እድሜ ባስቆጠረው ባለጋሪው በተባለ ዘመን ተሻጋሪ ስራቸው ስለ ከዚራ እንዲያሉትን በዚህ መንሻነት ነበር።
የሷ ቤት ወዲያነ ወደ ለጋሪ የኔ ቤት ወዲም ሸጋው ገንደ ቆሬ ጋሽ ባለጋሪ ብዙ ብዙ ብረት ፍቅሪ የሚዘሃት በከዚራ ያውስር በከዚራ ተላውስር በከዚራ ተላውስር በከዚራ ተላውስር ባለጋሪው ባለጋሪ
የኢትዮ ጅቡቲ ምድር ባቡርን የገነቡት ፈረንሳውያን ሰፈር የነበረው ከዚራ በፕላኑና በመንገድ ዳር ዛፎቹ በየዘመኑ ብዙዎች አዚመውለታል። ያ ብዙ የተባለለት ከዚራ አሁንም ግርማ ሞገሱን ባያጣም በርጅና የተነቀሉና የደረቁ ዛፎች እንዲሁም ለኤሌክትሪክ ደህንነትና ለሌሎች ምክንያቶች ሲባል በሚቆረጡ ዛፎች የተነሳ በከዚራ መንገዶች መሄድ ሙሉ በሙሉ በጥላ ስር መሄድ መሆኑ ቀርቷል። ይህ ግለሰቦችንም ተቋማትንም በቁጭት ያነሳሳ ነበር። ከዚራ ተወልዶ ያደገው ዋለልኝ መኮንን ሁሉንም የከዚራ ካባይ ባይሆን ተወልዶ ያደገባትን መንገድ ዳር ወደ ቀድሞ መልኩ ለመመለስ ላለፉት 9 አመታት በግሉ ብዙ ጥረት አድርጓል።
ከዚራ ውስጥ ድሮ ተወልደን ያደግንበት አካባቢ ምንም ፀሐይ መጥቶና ያጥም ስንላክም በጥላስር ነው ትንፍስ ነይድን በጥላስር ነበር። ግን ያ ከተወሰነ ጊዜ በኋላ ባያያዝ ችግር የዛፎቹ በወደቁበት ምትክ የሚተክል ሲጠፋ በቁጭት ነው የጀመርኩት። ስለዛፍ መትከል ምንም አላውቅም። መጀመሪያ አካባቢው ማስተዳደር ጀመርኩ። ከዛ ምን ላርጎስ መልሼ ያገኘሁትን መስከረም ጀመርኩ። በሂደት ነው እኔ አትክልተኛ የሆንኩት። ስጀምር ምንም አላውቅም። እዚህ ቦታ ላይ ነው አትክልተኛነትም የተማርኩትም ያወቅኩት። እና ከቤተሰብ ውጪ ማንም ይደግፈኝ አልነበረም። ራሱ ጎረቤቶቼ፣ ጓደኞቼ ማንም ይደግፈኝ እንደ ወረት ነገር ነበር የሚያውቁት። አሁን 10 አመት አልፏቸዋል። የትልቅ ዛፎች ነው
ዋና መጠመጫው። እዚሁ ከዚራ የሆነው የኢትዮጵያ ቀይ መስቀል ማህበር ድሬዳዋ ቅርንጫፍም የከዚራን ጥላ ለመመለስ ከ2009 ዓመተ ምህረት ጀምሮ ከ1000 በላይ ችግኞችን በመንገድ ዳር እንደተከለ ተወካይ ኃላፊው አቶ ከተማ ተሰማ ይናገራሉ።
በድሬዳዋ እኛ ይሄንን ስራ የጀመርነው ከ2009 ዓመተ ምህረት ጀምሮ ነውና ከዛ ጊዜ ጀምሮ የወጣት በጎ ፈቃደኞችን በማስተባበር ከየትምህርት ቤቱ በእኛ ስር በማድረግ በየሳምንቱ ቅዳሜ ሁልጊዜ የችግኝ ተከላ ፕሮግራም አለ። በዚህ መሰረት አንደኛ የከዚራን ሙሉ የእግረኛ መንገድን በማስዋብና ችግኞችን በመትከል እንደዚሁም ወደ በተለምዶ ዲፖ የሚባለው አካባቢ እንደዚሁ ተክለናል። ለጋሪ አካባቢ እንደዚሁ ተክለናል።
ቀይ መስቀል የችግኞችን መከለያ እንጨቶችን ከፈቃደኛ ኮንትራክተሮች፣ ችግኞችን ደግሞ ከግብርና ቢሮ በነጻ በማግኘት እንዲሁም ችግኞችን በቋሚነት የመከባከብ ኃላፊነቱን ከበጎ ፈቃደኛ አባላት በነጻ በማግኘት 4.5 ሚሊዮን ብር ይፈጀ ነበረውን የመንገድ ዳር ችግኞች ተከላና መከለያ አጥር ስራ በ400,000 ብር ብቻ እንደሰራው ተወካይ ኃላፊው አቶ ከተማ ይናገራሉ። በግለሰቦችና በፓርኮች እንደሚተከሉ ችግኞች ቋሚ ተንከባካቢ የሌላቸው የመንገድ ዳር ችግኞች እጣፈንታቸው ብዙ ጊዜ መነቀል፣ መቆረጥ ወይም መድረቅ እንደሆነ በተደጋጋሚ የሚታይ ነው። ከሁለት ዓመት በፊት በቀይ መስቀል አማካኝነት በመንገድ ዳር ከተተከሉት 1000 ችግኞች መካከልም 80% እንደጸደቁላቸው አቶ ከተማ ይናገራሉ። ለጎዳና ተዳዳሪዎች፣ ያምሩ ህመማን፣ እንስሳትና ህፃናት ተጋላጭ የሆኑትን የመንገድ ዳር ችግኞች ማሳደግ ከባድ ከመሆኑ አንጻር ይህ አሃዝ እንደ ስኬት እንደሚያዩት ነው አቶ ከተማ የሚገልጹት። ችግኞች አጀንዳ ከመሆናቸው በፊት በችግኝ ተከላ ብዙ ጊዜና ገንዘብ ያወጡት ወጣት ዋለልኝና ቀይ መስቀል ማህበር በአገር አቀፉ ተነሳሽነት ደስተኛ መሆናቸውን ገልጸው ዘመቻው ግን ከክፍተት የጸዳ አይደለም ይላሉ።
አይተው ከሆነ ወደ ሆስቴል አካባቢ ስትሬት የተከልነው እኛን ነው። የአንዱ ችግኝ ዋጋ 1000 ብር ነው። ከሌላ አካባቢ የመጣ ነው፣ ከቢሾፍቱ ማለት ነው። ችግኛውን በጣም ውድ እየሆነ መጥቷል እና እኛም ሆነን ሌላውም አካል ችግኞችን እያዘጋጀ እያፈላ ለተከላ ዝግጁ ማድረግ አለበት እና ዞሮ ዞሮ እንደምንለው ወደፊት ይህን ስራ ለማስቀጠል የቅንጅት ስራ ያስፈልጋል። በከተማ ደረጃ የሚቋቋም አንድ ስትሪንግ ኮሚቴ ኖሮ ከተለያዩ መስሪያ ቤቶች ተጣጥቶ ሁሉም ይበኩሉ አስተዋጽኦ ቢያደርግ ከተማችንን መቀየር ይችላል።
ወጣት ዋለልኝ በበኩሉ ለ9 አመት ሰፈሩን ወደ ቀድሞ መልኳ በመመለሱ በብዙዎች የተደነቀ ቢሆንም አስፈላጊው ድጋፍ አለማግኘቱና በትላንትናው ዘመቻም አስተዋሽ ማጣቱ እንዳሳዘነው ይገልጻል።
የሚታወቅ ቦታ ሆኗል። ምሽቶችም እንደሱበት ብዙ ሰዎች መጥተው ማልፊት ቦታ ነው። ነገር ግን ተቸግሬ ነው እየሰራ ያለሁት። ኢቨን አሁን 9 አመት የቤተሰብ ነው ነበር ማጠጣው። የቤታችን ውሃ ተቆርጧል። አንድ አመት ሙሉ ውሃ የለኝም። ያቺሽ እንትን ይለኛል ትኩረት ሰጥተን። ይህ አሁን ትላንት በሀገር አቀፍ ደረጃ የተደረገው ነገር መነሳሳቱ እኔ ምን ያህል ነፍሴን ሀሴት እንዳደረግ ያደረገኝ ማለት ነው። ለምን ለረጅም ጊዜ የአንተ ብቻ መስሎ የሚታይ ነገር የብቻ የሚመስል ነገር ሰዎች ወይም በሀገር አቀፍ ደረጃ ትኩረት ሰጥቶት እንደዚህ ትልቅ ስራ ተደርጎ ሲሰራ ሳይ እኔ ትላንትና ለእኔ ትልቅ ቀን ነው። ልክ እንደ ልደት ያከበርኩ ቀን ነው። ነገር ግን ብዙ ችግር አለ። ዛፍ መትከል በዘመቻ ብቻ የሚሰራ ስራ አለ። እኔ ለአንዱ በአንዱ ብቻ ሰርቼ የጨረስኩ ስራ አለ። እኔ 9 አመት 9 አመት 10 አመት ማለት ቀላል ነገር አለ። ያንድ ሰው እድሜ ነው።
ወጣቱ አለልኝ ካስተዳደሩ አስፈላጊውን ድጋፍ ካገኘ ሌሎችን ከዚራ መንገዶችንም በኃላፊነት ተረክቦ ሊያለማ ችግኞችንም አፍልሶ በማቅረብ ያቀረበው ተጠረሱ ሊቀርፍ እንደሚችል ይናገራል። ድሬዳዋ ከጎርፍ ተጋላጭነቷና ከሙቀታማነቷ አንጻር ከየትኛውም አካባቢ በላይ አረንጓዴነትና የችግኝ ተከላ እንደሚያስፈልጋት የተናገሩት አዲሱ ምክትል ከንቲባ አቶ አህመድ መሐመድ ለዚህም ትኩረት እንደሚሰጡ በትላንትናው ዕለት ችግኝ ተከላ ሳካይሩ ተናግረው ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ በኢትዮጵያ ተከስቶ የነበረውን የኮሌራ ወረርሽኝ መቆጣጠር ቢቻልም አልፎ አልፎ በአዳዲስ አካባቢዎች በሽታው እየታየ መሆኑን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ገለጸ። ተቋሙ እንደገለጸው የኮሌራ ወረርሽኝ አዲስ ከተከሰተባቸው የኦሮሚያ ክልል 2 ዞኖች ከቦረናና ከምስራቅ ሐረርጌ በስተቀር በሌሎች የሀገሪቱ ክፍሎች ከሞላ ጎደል በቁጥጥር ስር ለማዋል ተችሏል። ለዝርዝሩ ሙክታር ጀማል።
ደግሞ በበሽታው በቦረናና በምዕራብ ሐረርጌ ዞኖች እንደ አዲስ እየታየ መሆኑን ዛሬ በመስሪያ ቤቱ መግለጫ የሰጠው የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ገልጿል። የኢንስቲትዩቱ ምክትል ዳይሬክተር ዶክተር በየነ መጎስ እንደ አዲስ ወረርሽኙ እየታየበትን ዞኖች ጠቅሰዋል።
በአብዛኛው የኮሌራ ወረርሽኝ ተከስቶባቸው በነበሩት ክልሎችና የከተማ መስተዳድሮች ወረርሽኙ ሙሉ በሙሉ መቆጣጠር ተችሏል። ነገር ግን በኦሮሚያ ክልል በሁለት ወይ ለሶስት ወረዳዎች ላይ አሁንም ወረርሽኙ እንደቀጠለ ነው። ሁለቱ ወረዳዎች እንደ አዲስ የተከሰተባቸው ናቸው። በቦረና ዞን የሞያሌ ወረዳ ላይ ባለፉት 2 ሳምንት ውስጥ የተከሰተ ወረርሽኝ አለ። እስካሁንም በበሽታው 15 ሰዎች ተይዘዋል። ሌላው ደግሞ በምዕራብ ሐረርጌ በይቅርታ በምስራቅ ሐረርጌ ዞን በጎረጉት ወረዳ ይሄም በቅርብ ጊዜ በዚህ ሳምንት የተከሰተ ወረርሽኝ ነው። በአንድ ሳምንት ጊዜ ውስጥ ነው። እዚህም 14 ሰዎች በበሽታው ተይዘዋል። ለሁሉም ግን አስፈላጊው ሕክምና ድጋፍ እየተደረገላቸው ነው። ከዚህ በፊት ሲደረግ የነበረው የበሽታውን ለመቆጣጠር ወይም ወረርሽኙን ለመቆጣጠር የሚሰሩ ስራዎች ተጠናክረው ቀጥለዋል ማለት ነው። በሌሎችም ቦታዎች አልፎ አልፎ የሚታዩ ሪፖርት የሚደረጉ ኬዞች አሉ። በአብዛኞቹ ላይ ሙሉ በሙሉ ቆሟል። ያ ማለት ግን ተጋላጭነታችን ቀንሷል ማለት አይደለም። በተለይ የክረምት ወራት እየጨመረ የውሃም ሆነ የሌሎች ምግቦች የመበከል ሁኔታ ስለሚጨምር ህብረተሰቡ ከዚህ በፊት ሲያደርግ የነበረውን ከፍተኛ ጥንቃቄ አሁንም መቀጠል ይኖርበታል።
ዶክተር በየነ መጎስ በማከልም በሌሎች ክልሎችና በአብዛኛው ወረርሽኙ በተከሰተባቸው የኦሮሚያ ክልል ወረዳዎች ወረርሽኙ በቁጥጥር ስር ውሏል ብለዋል። በተለያዩ ጊዜያት በተከናወነው የቅድመ መከላከል እንቅስቃሴዎች የግንዛቤ ማስጨበጫ ተግባራት እንዲሁም ህብረተሰቡ በወሰዳቸው የጥንቃቄ እርምጃዎችና ክትባትን ጨምሮ ለህብረተሰቡ በተሰጠ የጤና ድጋፍ ወረርሽኙ ሊቀንስ መቻሉንም ተናግረዋል።
ከኮሌራ ጋር በተያያዘ ቅድም እንደገለጽኩት አብዛኞቹ ክልሎች ላይ ሙሉ በሙሉ ወረርሽኙ ቆሟል። ስለዚህ ቁጥር ብንናገርም ድሮ የነበረውን እየደመርን ነው የምንናገረው እንጂ ብዙዎቹ ክልሎች ላይ ወረርሽኙ ሙሉ በሙሉ ቆሟል። በተሰሩት ስራዎች ማለት ነው። ሞትን በተመለከተ አሁን እስከዛሬ ድረስ ባለን መረጃ እስካሁን ድረስ እንግዲህ አሁን ይሄም ዛሬ የሞቱ ወይ በዚህ ሰሞን የሞቱ በዚህ ሳምንት የሞቱ አይደሉም። በአጠቃላይ ወረርሽኙ ከተከሰተበት ከሚያዝያ ወር ጀምሮ እስካሁን ድረስ 19 ሰዎች ናቸው። እንግዲህ የተረጋገጠ አይደለም እነዚህ እንግዲህ ከመውጹ አብዛኞቹ ላብራቶሪ ምርመራ ሳይደረግላቸው ወይ ሁሉም የላብራቶሪ ምርመራ ሳይደረግላቸው ያረፉ በመሆኑ ከነዚህ ውስጥ ደግሞ 8ቱ በማህበረሰብ ውስጥ ያለ ነው ህይወታቸው ያለፈው ወደ ህክምና ተቋማት ሳይደርሱ ነው ህይወታቸው ያለፈው ስለዚህ በርግጠኝነት በኮሌራ ምክንያት ነው ወይ የሞቱት የሚለውን ማረጋገጥ አይቻልም።
መከተል ዳይሬክተር ዶክተር በየነ መጎስ ጨምረውም እንደገለጹት የኢቦላ ወረርሽኝ ወደ ኢትዮጵያ እንዳይገባ እንዲሁም በበሽታው የተያዘ ሰው ቢኖር ለመከላከል እንዲቻል የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የቅድመ ዝግጅት ስራዎችን ሲያከናውን ቆይቷል ብለዋል። የጤና ተቋሙ በዓለም ጤና ድርጅት አዋጅ መሰረት የቅድመ መከላከል ተግባራትን አጠናክሮ እንደሚቀጥልም ተናግረዋል። የኢትዮጵያ አየር መንገድ ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በአንድ ሳምንት ውስጥ 25 ያህል በረራዎችን እንደሚያደርግ ያስታወሱት ዶክተር በየነ መጎስ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በዓለም አቀፍ የጤና ደንብ IHR 2005 መሰረት ከኮንጎ የመጡ ተጓዦች የሰውነት ሙቀት በመለካት የመለየት ስራ እያከናወነ መሆኑንም ዶክተር በየነ ተናግረዋል።
የኢቦላ ወረርሽኝ ወይም የኢቦላ በሽታ ምልክት የታየበት ሰው የለም፣ ነገር ግን ትኩሳት ያለበት ሰው ሊገኝ ይችላል። ያንን ትኩሳት ያለበትን ሰው ግን ከየት ነው የመጣው የሚለው ይታያል መጀመሪያ። ስለዚህ ከዲሞክራቲክ ሪፐብሊክ ኮንጎ ነው ወይስ ከሌላ ሀገር ነው የመጣው? ምክንያቱም የሙቀት መለያችን በሱ ዴታ ውስጥ የሚያርፉትን ሰዎች እንደ ካሜራ ነው ዲቴክት ያደርጋል። ስለዚህ አላርም አለው። እነዛ ነገሮች ግን እየተጣሩ ሰዎችም ወደ መጡበት ቦታ እንዲሄዱ ወይም ደግሞ ወደ መጡበት ስራ እንዲሄዱ ተደርጓል። ግን አስፈላጊ ክትትልም ይደረጋል። ስለዚህ እስካሁን የኢቦላ ምልክት የታየበት ሰው አላገኘንም፣ ወይም በእርግጠኝነት ይሄ የኢቦላ ምልክት የሚያሟላ ታይቶበታል ምን ላይ የለም። ነገር ግን ቀደም እንዳልኩት የተለያዩ በሽታ ምልክቶች የነበሩባቸው ተመሳሳይ ስለሆኑ እነዛን የማጣራት የመመርመር አይደለም ብለን ወደ መጥበት የመለስናቸው አሉ ማለት ነው።
ኢንስቲትዩቱ ከ290 በላይ የሚሆኑ የህክምና የህብረተሰብ ጤናና ሌሎች ባለሙያዎችን በማስተማራት የቅድመ ዝግጅት ስራዎችን እየሰራ መሆኑን የተናገሩት ዶክተር በየነ መጎስ የዚህ አካል የሆነው የታማሚዎች እንክብካቤና አያያዝ ላይ በየዕለቱ የተግባር ልምምድ በማድረግ ባለሙያዎቹ ራሳቸውን ብቁ እንዲያደርጉ ጥረት በማድረግ ላይ እንደሚገኝም ተናግረዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው እናመሰግናለን። አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። በ22 25 እና 30 ሜትር ባንዶች እንዲሁም በአሃዱ ኤፍኤም ራዲዮ 94.3 ተከታተሉን። አሁን እዚህ ግድም ቆንጅት ለሙዚቃ ግብዣው ሰዓት ይደረስ ይመስላል። ሙዚቃ ይስማል።
ጥሩ ነው። እስከ አዳማሹ ድረስ ሙዚቃ ምን ይሆን የጋበዘን?
እሱ ጥሩ ዜማ ይመረጣል ይመስላል። እንስማው።
Mama 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 m
ዜማው ንጉሱን እናመሰግናለን። አድማጮች አሁን ከምሽቱ 3 ሰዓት ተኩልናል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ፕሮግራማችን ተጋምሷል። የምሽቱን አርዕስተ ዜናዎች ላሰማ። ሐምሌ 22 ችግኝ ከመትከልም በላይ የሚገለጽ ድል አጎናጽፎን አልፏል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ለምሽቱ አብይ ርዕስ ያዝነው ነው እንደደረሰ እናቀርባለን። ሱዳን ውስጥ በተቃውሞ ሰልፎች ላይ 6 ሰዎች መገደላቸውን ተከትሎ ሀገሪቱን በሚያስተዳድረው ወታደራዊ መማክርት ሸንጎና በተቃዋሚዎች መካከል ስለ ስልጣን ክፍፍል የተጀመረው ድርድር መቋረጡን የደረሰን ዜና አስታወቀ። በኢቦላ ወረርሽኝ ምክንያት ኮንጎ ዲሞክራሲያዊት ሪፐብሊክ ምስራቃዊ ግዛት ውስጥ ህጻናት ታይቶ በማይታወቅ ቁጥር እየሞቱ መሆናቸውን የመንግስታቱ ድርጅት የህጻናት አጣዳፊ ድጋፍ ድርጅት ዩኒሴፍ አስታወቀ። ዩናይትድ ስቴትስ እና የቻይና የንግድ ድርድር እየተቃረበ ነው። ፕሬዚደንት ዶናልድ ትራምፕ ይህንን የንግድ ጉዳይ የሚመለከተው ስምምነት ከመጪው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ በኋላ እንዳይሆን በዋዜማው እንዲሆን ቻይናን ማስጠንቀቅ ይዘዋል። ለመጪው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ለመወዳደር የቀረቡት ብዛት ያላቸው የዲሞክራቲክ ፓርቲ እጩዎች ዛሬ ማክሰኞና ነገ ረቡዕ ማታ ሁለተኛ ዙር ክርክራቸውን ያካሂዳሉ።
ቆንጅትን ለሰዓቱ የአጫጭር ዜናዎች አመሰግናለሁ። አድማጮች አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው እንሻገረው። ፕሬዚዳንት ትራምፕ በትላንትናው ዕለት በአንድ አፍሪካዊ አሜሪካዊ የመብት ተሟጋች ላይ ቀጣፊ ሲሉ ለሰነዘሩ ቃል በመብት ተከራካሪዎች ላይ ያላቸውን በዘር ላይ ያተኮረ ጥላቻ እንዳባባሰው ተገለጠ ይላል። የፕሬዝዳንቱን የጥላቻ ንግግር ዲሞክራቶች በስፋት እያወገዙት እንደሚገኝም ተዘግቧል። ሪፐብሊካኖች ግን የፕሬዝዳንቱ ነቃፊዎች ወገንተኝነትና የተሳሳተ አመለካከት ያላቸው እንደሆኑ በመግለጽ ነው የሚከራከሩት። የአሜሪካ ድምጹ ብራያን ፓደን ያጠናቀረውን የዚህን ዘገባ ዝርዝር አዲሱ አበበ ያቀርበዋል።
ፕሬዚዳንቱ የመብት ተሟጋቹን አፍሪካ አሜሪካዊ አታላይ ብቻ ሳይሆን ችግር ፈጣሪና ፖሊሶችንም የሚጠሉ እንደሆኑ ነው የገለጧቸው። አል ሻርፕተንም ትናንትናውኑ ነበር ፕሬዚዳንት ትራምፕ በትዊተራቸው ላስተላለፉት የጥላቻ ነቀፋ መልስ የሰጧቸው።
He can say what he wants. Call me a troublemaker. Yes, I make trouble for bigots.
የፈለጉትን መናገር ይችላሉ። ችግር ፈጣሪ አይደል ያሉኝ? አሁን የሐሳብ ልዩነትን በቅዋሜ ለሚፈርጁ ሰዎች ችግር ፈጣሪ ነኝ።
ፕሬዚዳንቱ አል ሻርፕተንን የዘለፏቸው ለዲሞክራቱ የምክር ቤት ተወካይ ለኤሊጃ ካሚንስ የድጋፍ አስተያየት በመስጠታቸው ነው። በሳምንቱ ማብቂያ ገደማ ታዲያ ፕሬዚዳንት ትራምፕ ጥቁሮች በሚበዙባት ቦልቲሞር የሚገኘውን የካሚንስን ወረዳ አስቀያሚና የአይጥ መራቢያ ጎሬ በማለት ዘልፈዋል። ዲሞክራቶችም ፕሬዝዳንቱ ባለፈው ሰሞን 4 ሴት የምክር ቤት አባሎችን በቀለማቸው የተነሳ ወደ መጣችሁበት በወንጀል ወደ ተሞላ ሀገራችሁ ልትመለሱ ትችላላችሁ ያሉትን ጨምረው የፕሬዝዳንቱን የጥላቻ ዘመቻ በተከታታይ ማውገዛቸው ታውቋል።
Thin skin and not really mature that well. But he has a particular venom.
ብስለት የጎደላቸው ሰው ናቸው። ሆኖም ለጥቁሮችና ለውጭ ዜጎች ከፍተኛ ጥላቻና ንቀት አላቸው። በሌሎች ተቀናቃኞቻቸው ላይ ይህን የመሰለ የጥላቻ ቃል አይሰነዝሩም። የሚያስተዳድሯቸውን ወረዳዎችም በእንደዚያ መልኩ አያዋርዱም።
አንድ የዋይት ሃውስ ከፍተኛ ባለስልጣን ባለፈው እሁድ በሰጡት ቃል ፕሬዝዳንት ትራምፕ ራሳቸውን እየተከላከሉና በፖለቲካው መስክ ለሚቀናቀኗቸውም መልስ እየሰጡ መሆናቸውን ገልጠዋል። ተጠባባቂ የዋይት ሃውስ ዋና አዛዥ ሚክ መልቫኒ ፎክስ ኒውስ ለተባለው የቴሌቪዥን ጣቢያ እንዲህ ብለዋል።
If I had poverty in my district like they have in Baltimore, I'd get fired. And I think the president
ወልትሞር እንዳለው አይነት ድህነት እኔም ወረዳ ውስጥ ቢገኝ ከስራ ይልባረር ይችላልው። ፕሬዝዳንቱ ያን ማንሳታቸው ትክክል ናቸው ባይነኝ። ይሄ ከዘር ጋር ፈጽሞ ግንኙነት የለውም።
የሪፐብሊካን ፓርቲው ብሔራዊ ኮሚቴ የቀድሞው ሊቀመንበር ማይክል ስቲል በበኩላቸው ፕሬዝዳንት ትራምፕ ከዚያ አይነቱ ከፋፋይና አፍራሽ ንግግር ታቀበው እንደ ቦልቲሞር የመሰሉ በደህነት ጣሪያ ስር ላሉ ከተሞች የተሻለ ኑሮና ህይወት የሚገኝበትን መንገድ ቢከተሉ እንደሚሻላቸው አስገንዝበዋቸዋል።
So Mr. President, come on down. The streets are ready for you. The neighborhoods are ready for you. Folks want to talk to you. So just go up.
President, ዝቅተኛ ህይወት ወደሚኖረው ማህበረሰብ ይምጡ ይቀላቀሉ። መንገዱ ክፍት ነው። ህዝቡ ሊያናግሩ ሊቀርቡ ፍቃደኛ ነው። ወረድ ማለት ብቻ ነው ያለበው። ትዊተር ማድረጎን ያቁምና የኔ ወንድም ህዝቡን ይቀላቀሉ።
ይህ የፕሬዝዳንት ትራምፕ በዘር ላይ የተመሰረተ የጥላቻ ዘመቻ ምናልባት ዳግም ለመመረጥ ያቀዱት ታክቲክ ከሆነ አደገኛ ስትራቴጂ መሆኑ ሊገባቸው እንደሚያሻ ብዙዎች ይናገራሉ። በዚያ አይነት ይላሉ አስተያየት ሰጪዎቹ። እንኳንስ የጥቁሩን ድምጽ ሰጪ ባለፈው 2016 ምርጫ ለስልጣን ያበቃቸውን የተራ አርሶ አደር ነጭ አሜሪካዊ ድምጽ ለማግኘትም አይችሉም።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳትና በአሃዱ FM ራዲዮ 94.3 የሚተላለፈውን ስርጭታችን ነው። ቀደም ብለን የገለጽነው የዕለቱ አቢር እስደርሶናል።
ሐምሌ 22 ችግኝ ከመትከልም በላይ የሚገለጽ ድል አጎናጽፎን አልፏል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። የኢትዮጵያን አረንጓዴ ጸጋ በመመለስ አረንጓዴ አሻራ እንድናሳርፍ ያቀረብኩትን ጥሪ በመቀበል የኢትዮጵያ ሕዝብ በነቂስ ለችግኝ ተከላ ወጥቷል ብለዋል። የኢትዮጵያ ሕዝብ በአንድ ቀን ከ350 ሚሊዮን በላይ ችግኞች በመትከል ያለም ክብረ ወሰን ማሻሻሉ ለጠቅላይ ሚኒስትሩ እንደ መተማመኛ ድምጽና እንደ ትልቅ ፖለቲካዊ ድል እንደሚቆጠር የተለያዩ ወገኖች እምነት ነው። ትዝታ በላቸው ጠቅላይ ሚኒስትሩ የችግኝ ተከላውን ስኬት አስመልክተው ባስተላለፉት መልእክት ላይ እስክንድር ፍሬውን አነጋግራለች።
እስክንድር አመሰግናለሁ። የትላንትናው ችግኝ ተከላ በስኬት መጠናቀቁን አስመልክቶ ጠቅላይ ሚኒስትር አብይ አህመድ የጽሑፍ በቲቪም መልእክት አስተላልፈዋል። የመልእክታቸው ዋና ማጠንጠኛ ምንድነው?
ትዝታ እኔም አመሰግናለሁ። እንግዲህ አንቺም እንዳልሽው ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ጥሪ ተከትሎ ነው በትናንትናው ዕለት በመላው አገሪቱ የችግኝ ተከላ የተካሄደው። እቅዱ 200 ሚሊዮን ችግኞችን በአንድ ጀንበር በመትከል በህንድ የተያዘውን 66 ሚሊዮን በአንድ ቀን በመትከል ማለት ነው የዓለም ክብረ ወሰን መስበር ነበር። ነገር ግን ከ200 ሚሊዮንም አልፎ 353 ሚሊዮን ችግኞች በአንድ ቀን መተከላቸው ነው የተገለጸው። ይህንንም ምክንያት አድርገው ነው ጠቅላይ ሚኒስትር አብይ አህመድ በመላው የኢትዮጵያ ሕዝብ መልእክት ያስተላለፉት። እሳቸውም በመልእክታቸው የኢትዮጵያን አረንጓዴ ጸጋ በመመለስ አረንጓዴ አሻራ እንድናፋርስ ያቀረብኩትን ጥሪ ተከትሎ የኢትዮጵያ ሕዝብ በነቂስ ለችግኝ ተከላ ወጥቷል ብለዋል።
ለመላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ፈልጋለሁ። እንደዚህ አይነት ትላልቅ ህልሞች በተባበረ ክንድ ሲከናወኑ ማየት ለኛም ለተቀረውም ዓለም እጅግ አስደሳች ዜና ነው። በዚህ ክረምት 4 ቢሊዮን ችግኝ ለመትከል አቅደን ስንዘጋጅ ቆይተናል። በአንድ ጀንበር 200 ሚሊዮን ችግኝ መትከል ያሰብንበት ዋናው ምክንያት ከኢትዮጵያ በህዝብ ቁጥር ከ10 እጥፍ በላይ የምትበልጠው ህንድ 1.3 ቢሊዮን ህዝብ በላይ ይዛ የነበራት ሪከርድ 66 ሚሊዮን ገደማ ነው በአንድ ጀንበር እና 100 ሚሊዮን ህዝብ እያንዳንዱ ሰው በርከት ያለ ችግኝ ቢተክል ያንን መስበር እንችላለን። መስበራችንም ካልቀረ ቢያንስ 3 እጥፍ ከፍ እናርገው የሚል ህልም ነበረን። የተማመነው የኢትዮጵያን ህዝብ ነው። የኢትዮጵያ ህዝብ ከሊቅ እስከ ደቂቅ ትልቁም ትንሹም ሴቱም ወንዱም በርካታ ህፃናት በሚያስደምም ሁኔታ ዛሬ በየቦታው ወጥተው ችግኝ በመትከል አሁን ያለው ቁጥር ከ350 ሚሊዮን በላይ ነው። ይህ
ለኢትዮጵያውያን ኩራት ለተቀረው ዓለም ደግሞ ትልቅ ትምህርት የሚሰጥ እርምጃ ነው። በሁሉም ነገር بنተባበር بنተጋገዝ በዓለም ላይ በርሃብ በችግር ብቻ ሳይሆን በመልካም ስራም የምንታወቀበትን እድል ይፈጥራል።
እናም ችግኝ ተከላው በፍቅር እንዲጠናቀቅ የተረባረቡ አካላትን በሙሉ የተፋፈሱ ወገኖችን በሙሉ አመስግነዋል ጠቅላይ ሚኒስትሩ። ማንም የትኛውንም የከፋት ሥራ የሚሰራ የተፋፋ አደጋስ አብረንታችንን ሊያጠለሽ ቢችል እንኳን አይችልም የሚል መልእክትም እንደዚሁ አስተላልፈዋል ጠቅላይ ሚኒስትር አብይ አህመድ ተገታ።
እሺ እስክንድር፣ ችግኝ ተከላውን የሚከታተሉ ሰዎች በተለይ ዳያስፖራ ከማህበራዊ ድረገጽ ስንከታተል ከችግኝ ተከላው ተመሳሳይ በሆነ መንገድ ፍትሃዊ የሆነ የፖለቲካ ስርዓትም እንዲሁ በርብርብ ቢተከል የሚል አስተያየት ሲሰጥ ነበር በየማህበራዊ ድረገጹ። በተለይ አሁን ካሉ የፖለቲካ ልዩነቶች አንጻር እንዲህ አይነቱ መረጃዎች ሲሰሙ ነበርና የትላንቱን ስኬት እንዴት ነው የገለጹት እሳቸው ከዚህ መረጃ አንጻር ማለት ነው?
እንግዲህ እሳቸው ይሄንን መልእክት ያስተላለፉበት ወቅት የችግኝ ተከላውን በስኬት የተጠናቀቀበት ወቅት በርካቶች ወጣው ነው ችግኝ የተከሉት። እኔ እንግዲህ ከጠዋቱ 12 ሰዓት ጀምሮ በተለያዩ የችግኝ መትከያ አካባቢዎች ተዘዋውሮ ተመልክቻለሁ። ዝናብ እየዘነበ ጭምር እንኳን ዝናብ ሳይደግራቸው ነው ህፃናት፣ ሴቶች፣ አዛውንቶች፣ ወጣቶች ችግኝ ሲተክሉ የነበረው። ይህንን እሳቸው ከችግኝ ተከላም በላይ ትርጉም ሰጥተው ነው የተናገሩት ጠቅላይ ሚኒስትሩ። እንደምታውቁ በአሁኑ ሰዓት በኢትዮጵያ ከአንድነት ይልቅ ልዩነትን የተመለከቱ ዜናዎች ጎልተው የሚደመጡበት የለውጡን ይዘት በተመለከተም እንዳልሽው አንዳንድ የተለያዩ መረጃዎች የሚናፈሱበት ሁኔታ ነው ያለው። እሳቸው ግን ከመከፋፈል ይልቅ አንድነት፣ ከግላዊነት ይልቅ ህዝባዊነት፣ ከራስ ይልቅ ለሀገሩ፣ ከወዱ ይልቅ ለክብሩ የሚሞት ህዝብ እንዳለን ነግሮናል ብለዋል። ይሄ የችግኝ ተከላ ስኬት ማለት ነው። ከትናንሽ አጀንዳዎች ይልቅ ታላላቅ ሀገራዊ ግዳጆች የሚማርኩት ህዝብ መሆኑንም ገልጾልናል ብለዋል። ከአቧራ ይልቅ ለአሻራ ቦታ የሚሰጥ ህዝብ በመሆኑ በማያወላዳ መልኩ አስረግቶናል። ታላቅ ሀሳብ የሚማርከው ታላቅ ህዝብ መኖሩንም አመላክቶናል። ችግር ነቅሎ ችግኝ የሚተከል ህዝብ እንዳለንም ተረድተናል ብለዋል። እና ህዝቡ አሁንም አንድነቱ እንደተጠበቀ እንደሆነ በሌሎች ሀገራዊ አጀንዳዎችም እንግዲህ አንቺ የጠቀሻቸውን ጨምሮ እንደዚህ በጋራ መሰረት እንደሚችል ከሚወራው በተቃራኒ ህዝቡ አሁንም አንድነቱን ጠብቆ ለተለያዩ በጎ ተግባራት መሰረት እንደሚችል ያረጋገጠበት መሆኑን ነው የትናንቱ ተግባር ጠቅላይ ሚኒስትሩ የገለጹት። ትዝታ፣
በጋራ መስራት እንደሚቻል ነው ሐሳባቸው ነው የምትለኝ አንተ። ነገር ግን ከተለያዩ ተቃዋሚዎች ግምት ወይንም አንጻር ስናይ ደግሞ በጋራ መስራት እንዳልተቻለ፣ የተቃዋሚዎች ድምጽ እንደማይሰማ፣ ይልቁንም ደግሞ ሰሞኑን ከዚው ከችግኝ ተከላው ቀደም ብሎ እስራት እንደበዛ በጣም ብዙ ሰዎች በጥርጣሬ ብቻ እየታፈሱ እንደሚታሰሩ ነው እንግዲህ ውጪ ካለው ኢትዮጵያዊ ብቻ ሳይሆን አገር ውስጥ ከሚሰሙት ስሞታዎችና የፖለቲካ ስምምነቶች ላይ እንዴት ይደረሳል? ጠቅላይ ሚኒስትር አብይ አህመድ በችግኝ ተከላ ብቻ ሳይሆን የፖለቲካ ድጋፋቸውን እንዴት ሊያስመልሱ ይችላሉ የሚለው ላይ እንዴው መታካፍለኝ ሐሳብ አለ አንተ ስለሳቸው እንደሚከታተልና ሁሉ ጊዜ እንደሚዘግብ ሰው?
አዎ፣ በጠቅላይ ሚኒስትር ጽህፈት ቤትም የአሜሪካ ድምጽ ሬዲዮን በመወከል አቋም ዘጋቢ ነኝ። ስለዚህ አንዳንድ ነገሮችን መከታተል እድላለኝ። አሁን እንዳልሽው አንቺ በውጭ በሚኖሩ ኢትዮጵያውያን ብቻ ሳይሆን እዚህ ሀገር ውስጥ ያሉ ተደራጅተው የሚንቀሳቀሱ የፖለቲካ ፓርቲዎችን ጭምር በተለይ ሰሞኑን በሀገሪቱ ውስጥ የተፈጸሙ እስራቶችንና ህጋዊ አይደሉም ያሏቸውን እርምጃዎች በተመለከተ የተለያዩ መግለጫዎችን እያወጡ ይገኛል። እስካሁን እነዚህን እስራቶች በተመለከተ ከመግለጫ እያወጡ ካሉ የፖለቲካ ፓርቲዎች እና የሰብአዊ መብት ድርጅቶች ብቻ ነው። በመንግስት በኩል ትንታ እስካሁን ድረስ በተለይ ከባህር ዳር እና አዲስ አበባ ከተፈጸሙ ግድያዎች ጋር በተያያዘ እየታሰሩ ያሉ ሰዎችን በተመለከተ በጠቅላይ ሚኒስትሩም ሆነ በሌሎች ከፍተኛ ባለስልጣናት እንደዚህ ይፋ በሆነ መንገድ መግለጫ ሲሰጥ አልታየም እስካሁን። እንግዲህ ከዚህ አንጻር ጠቅላይ ሚኒስትሩም ሆነ መንግስታቸው ምንድን ነው የሚያስቡት? እየተሰነዘሩ ያሉ ትችቶችንስ እንዴት ነው የሚያዩዋቸው የሚለውን ለማወቅ እንግዲህ ምናልባትም ከእሳቸው ወይ ደግሞ ከፋቸው በታች ባሉ ሌሎች ባለስልጣናት የሚፈቱ መግለጫዎችን መጠበቅ የግድ ይመስለኛል። ነገር ግን እስካሁን ድረስ ይፋ በሆነ መንገድ እሳቸው ከዚህ ጋር በተያያዘ የፈቱት መግለጫ የለም። እዚህ ላይ አልጠቀሱም። እዚህ ላይ እሳቸው ማጉላት የፈለጉት ወይም ያጎሉት በአብዛኛው ትናንት በችግኝ ተከላው የታየው አንድነት ኢትዮጵያውያን ለትልልቅ አጀንዳዎች አገራዊ ለሆኑ ጉዳዮች አብረው እንደሚሰሩ ያሳየ መሆኑን ነው። መከፋፍ ሲራም የሚጋለጡ አይደሉም ወይ በከፋፍ ሲራም ይከፋፈሉ ማለትም ብለዋል። የኢትዮጵያውያን ለአንድ ዓላማ አብረው የመሰለፍ ጽናትና ትጋት አለመሸርሸሩን ነው ማጉላት የፈለጉት በትናንትናው ዕለት።
መልካም እስክንድር፣ እንግዲህ እኛም ህዝብን የሚያቀራርብ የፖለቲካ ውሳኔ እንዴት ይመጣል ወይንም የፖለቲካ ሐሳብ እንዴት ይሰርጻል የሚለውን መጠየቃችንን ቀጥላለን። እንደ ጋዜጠኞች ለዛሬ ስለሰጠኝ አስተያየት በጣም አመሰግናለሁ። በችግር
ከጥንታኔ በጣም አመሰግናለሁ። የበለጠ የጠቅላይ ሚኒስትሩን ሐሳብ ደግሞ እንግዲህ በቪዲዮ ካስተላለፈች መልእክት አድማጮቻችን የበለጠ ግንዛቤ እንደሚያገኙ ተስፋ አድርጋለሁ። አመሰግናለሁ በጣም።
ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ ወደ ቀጣዮቹ ቅንብሮች ከመላፋችን በፊት አሁን የደረሰናን ዜና አለ። ትውልደ ኤርትራዊቱ አሜሪካዊት ሶፊያ ተስፋ ማርያም በተባበሩት መንግስታት ድርጅት የኤርትራ ቋሚ ተጠሪ እንዲሆኑ መመደባቸውን በጃፓን የኤርትራ አምባሳደር አስታወቁ። አምባሳደር ስጢፋኖስ አፈወርቂ ዛሬ በትዊተር ገጻቸው ላይ ባሰፈሩት መልእክት ነው የሶፊያ ተስፋ ማርያምን ሹመት ይፋ ያደረጉት። ስለ ሹመቱ ከኤርትራ መንግስት በኩል እስካሁን የተሰጠ መግለጫ ግን የለም። በመንግስታቱ ድርጅት ወደ ኤርትራ ቋሚ ተጠሪ ጽህፈት ቤት ደውለን ስልኩን ያነሱት የቢሮ ባልደረባ ለጊዜው መልስ የሚሰጥ ባለስልጣን እንደሌለና ከጥቂት ሰዓታት በኋላ መልሰን እንድንደውል ከመጠየቅ ያለፈ ማረጋገጫ ግን አልሰጡንም። ሶፊያ ተስፋ ማርያም ኢንተርናሽናል አፌርስ በሚባለው ነጻ መጽሔት ላይ እንዲሁም ዋሽንግተን ዲሲ በሚገኘው የአፍሪካ ቀንድ የዩናይትድ ስቴትስ ፋውንዴሽን በመጻፍ ይታወቃሉ። ወይዘሮ ሶፊያ በተጨማሪም በዩናይትድ ስቴትስ የተወካዮች ምክር ቤትና በተለያዩ የአሜሪካ ተቋማት የኤርትራን ጉዳይ እየያዙ በመቅረብ እና በመሟገትም የሚታወቁ ናቸው። ወይዘሮ ሶፊያ ሹመት በኤርትራ መንግስት ከተረጋገጠ ከሶስት ዓመት በፊት በህልፈት የተለዩትን አምባሳደር ግርማ አስመሮምን ቦታ ይተካሉ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። በአሃዱ ኤፍኤም ራዲዮ 94.3 ላይ እንገኛለን። ተከታዩ ዝግጅት ንግድና ምጣኔ ሀብት ትኩረት፣ መጪው የአጓ የአመቱ ጉባኤ። ሰለሞን አባተ ነው የሚያቀርብልን። ሰለሞን
አመሰግናለሁ። አሉላ፣ መጪው የአጎዋ ወይም ደግሞ የዩናይትድ ስቴትሱ የአፍሪካ የእድገትና የእድሎች ህግ የዚህ ዓመት የ2019 ጉባኤ ከፊታችን እሁድ ሐምሌ 27 እስከ ማክሰኞ ሐምሌ 30 ድረስ በኮት ዲቫሯ የአትላንቲክ ዳርቻ ከተማ በአቢዣን ይካሄዳል። ይህንን የ2019 የአጎዋ መድረክን ይዘትና ዝግጅት ለማብራራት የታሰበ የስልክ ጉባኤ ሰሞኑን በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሚዲያ ማዕከል ተዘጋጅቶ ነበረ። የተለያዩ ጋዜጠኞችና ከተለያዩ ሀገሮች የተወከሉ በየሀገሮቻቸው እያሉ እንደዚሁም ሌሎች ዲፕሎማቶች ተሳትፈውበታል። በስልክ ውይይቱ ላይ አስረጂዎች ሆነው የተሳተፉት የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ እና የአፍሪካ የንግድ ረዳት ተጠሪ ኮንስታንስ ሃሚልተን ነበሩ። በጋዜጣዊ ጉባኤው መክፈቻ ላይ የተናገሩት አምባሳደር ናዥ ይህ የአጎዋ መድረክ የዩናይትድ ስቴትስ እና የአፍሪካ ግንኙነቶች ቁልፍ ስትራቴጂ ከሆኑ ጉዳዮች አንዱ መሆኑን ተናግረዋል።
Our whole focus and our primary focus for the administration is primarily significantly
ያስተዳደራችን አጠቃላይና ዋንኛው ትኩረት ለአፍሪካ ብልጽግናና የአፍሪካ ሱናሚ ብለን ለምንጠራው የወጣት የህዝብ ክፍል ስራ ለመፍጠር ከአህጉሩ ጋር ያለንን ንግድና የመዋለ ንዋይ ፍሰት በከፍተኛ መጠን ማሳደግ ነው።
አፍሪካ ወደ ብልጽግና ተመንጥቃ እንድትገባ ለማድረግ ያስችላሉ ካሏቸው ግዙፍ የተነሳሽነት መርሃ ግብሮች ጎን ለጎን የንግዱንና የኢንቨስትመንቱን መመንደግ እንደ ዋነኛ መሳሪያ ነው አምባሳደር ናዥ ደጋግመው ያነሱት። በቅርቡ ሞዛምቢክ ዋና ከተማ ማፑቶ ላይ የተካሄደው የአፍሪካ የኮርፖሬት ካውንስል ስብሰባ መሪ ሐሳብ አፍሪካን እናበልጽግ የሚል መሆኑን አንስተዋል ናዥ። Build Act ወይም የግንባታ ሕግ የሚባለው ቀድሞ የወጣ ድንጋጌም ዓለም አቀፍ የልማት ነዋይ ኮርፖሬሽንን ወደ መፍጠርና OPIC በሚል ምህጻር የሚታወቀው የባህር ማዶ የግል የልማት የግል መዋለ ንዋይ ኮርፖሬሽንን አቅምም በእጥፍ ወደ ማሳደግ እንደሚወስድ ተናግረዋል። ይህ አቅም ቀድሞ የነበረውን አፍሪካና በሌሎችም በማደግ ላይ ባሉ ሀገሮች ውስጥ ለሚንቀሳቀስ የግል ኢንቨስትመንት ተይዞ የነበረውን ጥሪት ወደ 60 ቢሊዮን ዶላር እንደሚያጥፍ ገልጸዋል ረዳት የውጭ ጉዳይ ሚኒስትር ናዥ። አዲሱ የሚሌኒየም ቻሌንጅ ኮርፖሬሽን አዲስ ፖሊሲን ኮርፖሬሽኑ በሁለት ወገን ስራዎች ሳይወሰን አካባቢያዊ መዋዕለ ንዋይን የማጠናከርና የማስፋት ውሎችን መያዝ እንዲችል የሚያደርገው መሆኑንም አምባሳደር ናዥ ገልጸዋል። የንግድ ተጠሪዋ ኮኒ ሃሚልተንም የአፍሪካ የልማትና የተጠቃሚነት ህግ አጎዋ በመጻር ዩናይትድ ስቴትስ ከሰሃራ በስተደቡብ ካለው አፍሪካ ጋር የተጠበቀ የንግድ ግንኙነት እንዲኖራት ወደ 20 ዓመታት ለሚሆን ጊዜ ስራ ላይ የቆየ መሆኑን አስታውሰዋል።
And during that time we have invested heavily to help African countries better utilize the AGOA.
በዚህ ጊዜ ውስጥም የአፍሪካ ሀገሮች አጎዋን በተሻለ ሁኔታ መጠቀም እንዲችሉ እጅግ በጣም ስንጥር ቆይተናል። ይህ ጥረት ለአፍሪካ ንግዶችና ስራ ፈጣሪዎች የነዋይና የመረጃ ምንጭ የሚሆን የንግድ ማዕከል ወይም መናሃሪያን መፍጠርና ለንግድ አቅም መገንቢያ መርሃ ግብሮች የ7 ቢሊዮን ዶላር ወጪ መመደብን ያካትታል።
ምንም እንኳ አጎዋ ብዙ ጥቅሞችን ቢያስገኝም እነዚያ ጥቅሞች መተካከልና መመጣጠን የሚጎድላቸው መሆናቸውን ሃሚልተን ተቁመው የዩናይትድ ስቴትስ የአፍሪካ ንግድ በተሻለ ሁኔታ እንዲጠናከር ለማድረግ አሁን ካሉት የበለጠ ቁጥር ያላቸው ሀገሮች ተጠቃሚነትም እንዲሰፋ ብዙ መሰራት እንዳለበት አሳስበዋል።
Last year the top 5 AGOA beneficiaries accounted for more than 75% of AGOA exports.
ባለፈው አመት የአጎዋ ተጠቃሚ የሆኑ 5 ሀገሮች ከአጎዋ ወጪ ንግድ ከ75% በላይ የሚሆነውን ይዘዋል። ስልታዊ ነው በሚባለው የጨርቃጨርቅና የአልባሳት ምርት ዘርፍ ደግሞ እነዚያ 5 መሪ ሀገሮች ያጠቃላዩን የአልባሳት ወጪ ንግድ 95% ድርሻ ተቆጣጥረዋል።
አጎዋ ቀደም ሲል ከውጥኑ ታስቦ እንደነበረው የሸቀጦችና የምርት ስብጥር መስፋትን እንዳላስገኘ የተቆሙት የንግድ ተጠሪዋ ኮኒ ሃሚልተን ወደ ዩናይትድ ስቴትስ በአጎዋ ከገባው ምርት የድፍድፍ ዘይት ድርሻ 67% መሆኑን ገልጸዋል። አጠቃላዩ የአጎዋ ንግድ እንብዛም ያልተጋጋለ ሆኖ መቀጠሉን ሃሚልተን ተቁመው በአልባሳት በአመት የ1 ቢሊዮን ዶላር ግምት ያለው ሸቀጥ ብቻ እንደገባና ይህም ዩናይትድ ስቴትስ ውስጥ በዓለም አቀፍ ደረጃ ከሚንቀሳቀሰው የ95 ቢሊዮን ዶላር በአመት የአልባሳት ገቢ ንግድ የሚሸፍነው 1% ያነሰ መሆኑን አመልክተዋል።
To maximize AGOA, countries must take an active role in creating the competitive conditions.
የአጎዋን ተጠቃሚነት ለማሳደግ ሀገሮቹ ኩባንያዎች ስራ ፈጣሪዎችና ገበሬዎች በከፍተኛ ሁኔታ ሊንቀሳቀሱና ሊያብቡ የሚችሉባቸውን ተፎካካሪ ሁኔታዎች በመፍጠርና በማመቻቸት የነቃ ሚና ሊጫወቱ ይገባል። የአጎዋ ተሳትፎ ብቃት መመዘኛ የተቀረጸውም እነዚያ ሁኔታዎች እንዲሻሻሉ ለማገዝ በሚያስችል ሁኔታ ነው።
የአፍሪካ ሀገሮች እጅግ ለሰፋውና እምቅ አቅም ላለው ወጣት የህብረተሰቦቻቸው ክፍል ስራ መፍጠር የሚችሉት የግሉ ዘርፍ እንዲንቀሳቀስና እንዲሰፋ ለማድረግ ሲሰሩ መሆኑን ሃሚልተን መክረዋል። ንግዶች ተፎካካሪ እንዲሆኑ የሚያበቋቸውን የቴክኒክ ድጋፎች ለገበሬዎች፣ ለሴት የአነስተኛ ስራና ንግድ ፈጣሪዎች እንዲሰጡና የአጎዋ ተሳታፊነት ብቃታቸውን እንዲያሳድጉም መንግስታቱ መሰረታዊ እንቅፋቶችን በማስወገድ እንዲተጉም አሳስበዋል ኮኒ ሃሚልተን። የአጎዋ እድሜ ካሁን በኋላ 6 ዓመታት ብቻ መሆኑን ያስታወሱት የንግድ ተጠሪዋ መልእክት አላቸው።
It would be irresponsible of us not to plan for what comes next. Our vision is to begin by establishing
ከዚያ በኋላስ ምን ይሆናል ብለን ማቀድ ካልቻልን ያ ኃላፊነት የጎደለው አድራጎት ይሆናል።
ራያችን አህጉሪቱ ላይ ለሌሎች መጪ ስምምነቶች እንደማሳያ ማገልገል የሚችል ከአንድ አፍሪካዊ አጋር ጋር ውል ውስጥ መግባት መጀመር ነው።
በውጤቱም የተራዘመው ግብ የውሎችን መረብ ፈጥሮ ከዩናይትድ ስቴትስ ጋር የንግድ ሽርክና ወይም አጋርነትን ማጽናት የሚችሉ ዋልታዎችን የማቆም ግብ መተለሙንም ያመለከቱት ሃሚልተን ይህም
a true Africa-U.S. trade partnership for the 21st century.
የሃያ አንደኛው መቶ ክፍለ ዘመን የአፍሪካና የዩናይትድ ስቴትስ እውነተኛ የንግድ አጋርነት ነው ብለውታል።
We believe that future U.S. trade agreements on the continent can be crafted.
አህጉሪቱ ላይ የሚፈጸሙ የወደፊት የዩናይትድ ስቴትስ የንግድ ውሎች በአፍሪካ አህጉራዊ የነጻ ገበያ ስምምነት መሰረት የአፍሪካን አካባቢያዊ ቁርኝት ግቦች ለማበልጸግ በሚያስችል ሁኔታ ይቀርጻል ብለን እናምናለን።
የአጎዋ መድረክ ያንዳንዱ ሀገር ስልታዊ እቅድ እንዲኖረው የዩናይትድ ስቴትስ የተወካዮች ምክር ቤት አዘውትሮና ደጋግሞ የሚጠይቅበት መድረክ መሆኑን ኮኒ ሃሚልተን ለጋዜጠኞች ጥያቄዎች መልስ ሲሰጡ ተናግረዋል። ያ ስትራቴጂያዊ እቅድ ያንዳንዱ ሀገር ነጋዴዎቹ፣ ባለድርሻዎቹ፣ ሲቪሉ ህብረተሰብ ወይም ማህበራት፣ የግሉ ዘርፍ እንዲሁም በየመንግስቱ ውስጥ ያሉ ባለስልጣናትና ባለሙያዎችም መርሃ ግብሩን የሚገነዘቡበትና እንዴትስ ሊያገኙ እንደሚችሉ ግልጽ በሆነ ሁኔታ የሚቀርጽ እንዲሆን ነው የኮንግረሱ ጥያቄ። በሃሚልተን ማብራሪያ መሰረት
One of the questions I'm going to have for the ministers at the AGOA forum is do you have those plans in place? How are they working?
በመጪው የአጎዋ መድረክ ላይ ለሚኒስትሮቹ ከማቀርባቸው ጥያቄዎች አንዱ እነዚያን እቅዶች አዘጋጅታችኋል? ግልጽ የሆኑት ጉዳዮችስ ምንድናቸው? ልናግዛችሁ የምንችልባቸው አካባቢዎችስ ምንድናቸው የሚል ይሆናል።
ይሁን እንጂ አሉ ሃሚልተን፣ የዚህ እድል ወይም መርሃ ግብር ተጠቃሚ ለመሆን የመስራት ጉዳይ የመንግስታቱ የራሳቸው ነው። ነጋዴዎቻቸው እንዲዘጋጁ ማድረግ ያለባቸውም እነርሱ ራሳቸው ናቸው። በጋዜጣዊ ጉባኤው ላይ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ለአሜሪካውያኑ ባለስልጣናት ጥያቄ ቀርቦ ነበር።
The line is open.
Very good afternoon to you all. Mr. Meskin Tony Frost.
በዶክተር አብይ አህመድ የሚመራው አዲሱ የኢትዮጵያ አስተዳደር በበረከቱ ድሎችና ፈተናዎች የተሞላ ነው። የጎሳ ውጥረት፣ በወጣቶች ዘንድ የሚስተዋለው የሥራ አጥነት መጠን ማሻቀብ እጅግ ግዙፉ ፈተና ይመስለኛል። እናም በኢትዮጵያና በዩናይትድ ስቴትስ መካከል ያለው የምጣኔ ሀብት ትብብር ይህንን ችግር በአጭር ጊዜ ለማስወገድ እንዴት ሊረዳ ይችላል? በቅድሚያ መልስ የሰጡት አምባሳደር ቲቦር ናጅ ናቸው።
Okay, well, you know, Ethiopia is near and dear to my heart. As a former U.S. ambassador to Ethiopia, and we are very fortunate to have one of our...
መልካም አየህ፣ ኢትዮጵያ ለልቤ ቅርብ የሆነች የምወዳት አገር ናት። በኢትዮጵያና በዩናይትድ ስቴትስ አምባሳደር ነበርኩ። አሁን ደግሞ በየትም ስፍራ ካሉ አምባሳደሮቻችን እጅግ ምርጦች ከሆኑት አንዱ አዲስ አበባ ያሉት ማይክ ራይነር በመሆናቸው እድለኞች ነን። ጠቅላይ ሚኒስትር አብይ አህመድ በአገር ውስጥም በውጪ ፖሊሲዎቻቸውም እያካሄዱ ያሉትን ለውጥ እናደንቃለን፣ እንደግፋለንም።
አብይ አህመድ በመጣኔ ሀብት መስኩም በአካባቢው ሰላምን ለማስከበር እያደረጉ ባሉት ጥረት ኢትዮጵያን በአካባቢው የፖለቲካ ነጻነት አርአያና መሪ እያደረጓት መሆኑን ያስታወሱት አምባሳደር ናዥ የለውጥ እንቅስቃሴዎቻቸውን በሚችሉት መንገድ ሁሉ ለመደገፍ የሀገራቸው ጉጉት ከፍተኛ እንደሆነ ተናግረዋል። ከግዙፍ ፈተናዎቻቸው አንዱ አሉ ረዳት ሚኒስትር ቲቦር ናዥ።
One of his biggest challenges, of course, is the conversion of Ethiopia from a...
ከግዙፉ ፈተናዎቻቸው አንዱ ኢትዮጵያን ከሶሻሊስታዊ የመንግስት ቁጥጥር መር አይነት ምጣኔ ሀብት ወደ ነጻ ገበያ የግል መዋለ ንዋይ አይነት መቀየር ነው። ምክንያቱም እንዳልከው ኢትዮጵያ ዛሬ አብዝታ የምትፈልገውን በሚሊዮኖች ለሚቆጠሩ ወጣቶች ስራን የመፍጠር እጅግ ፈጣኑ መንገድ የግሉ ዘርፍ ነው። እናም ኢትዮጵያ የምትፈልገውን የማይታመን ቁጥር ያለው ስራ ለመፍጠር የሚያስችሉ መዋለ ንዋይና ንግዶችን ለመሳብ የፖሊሲ ለውጦችንም ለመደገፍ ከኢትዮጵያ መንግስት ጋር በቅርብ እየሰራን ነው።
We are partners together. We will do our best to be as supportive as
possible. አጋሮች ነን። ልንደግፍ የምንችለውን ያህል ለመደገፍ የተቻለን ሁሉ እናደርጋለን። ምክንያቱም የሥራ ዕድሎችን መፍጠር የነገ ሳይሆን የትናንት ጥያቄ መሆኑን ለሥራ እጅግ የበረታ ፍላጎት እንዳለ እንገነዘባለን።
በተለይ የንግዱን መስክ በተመለከተ ማከል የምፈልገው አለኝ ብለው የገቡት የዩናይትድ ስቴትስ የአፍሪካ ረዳት ተጠሪ ኮኒ ሃሚልተንም የሀገራቸውን የድጋፍ መስኮች ገልጸዋል። ኢትዮጵያ የግሉን ዘርፍ መዋዕለ ንዋይ እያማለለች ያለች ሳቢ ሀገር ነች ብለዋል። ዝግጅቱ ይቀጥላል። በፌስቡክ ገጻችንና በዌብሳይት ተጨማሪ ዘገባ ማግኘት ይቻላል። ጤና ይስጥልኝ።
አድማጮች፣ ስርጭታችን አበቃ። ነገ ምሽት እንመለሳለን።
ወደ ትግርኛ ስርጭት እናልፋለን። ደህና አደሩ።